ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን ይላል እግዚአብሔር ቃል። ውድ አድማጮች፣ ባለፈው ሳምንት ጌታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ጊዜ ተፈጸመ ብሎ ነፍሱን ለአባቱ አደራ ሲሰጥ የቤተ መቅደሱ መጋረጃ ከላይ እስከታች ማንም ሳይነካው እንደ ተተረተረ ከወንጌል ተመልክተናል። ውድ አድማጮች፣ በብሉይ ኪዳን በአመት አንድ ጊዜ የእስራኤል ሊቀ ካህን ብቻውን ይገባባት የነበረችው ቅድስተ ቅዱሳን የምትባለውን የእግዚአብሔር ታቦት ያለባትን ክፍል የሚጋርደው ያ መጋረጃ ነበር የተተረተረው። መጋረጃው በቅድስተ ቅዱሳንና በቅዱስ በሚባለው ስፍራ መካከል ያለ መጋረጃ ነበር። የቤተ መቅደሱ መተርተር ምን እንደሚያመለክት ተመልክተናል። መጋረጃው በጌታችን ስቅላት ጊዜ መተርተሩ ሊቀ ካህኑ እግዚአብሔርን ለመገናኘት የሚገባበትን ቅድስት የሚጋርደውን ስፍራ ያንን መንገድ ጌታ መክፈቱ ነበር። ጌታችን በሞተው ሞትና ባፈሰሰው ደም ወደ እግዚአብሔር መግባት መገኘቱን ተመልክተናል። ውድ አድማጮች፣ ከላይ ያነበብኩላችሁ የጌታ ቃል የሚናገረው ይህንን ነው። ጌታ ኢየሱስ በሥጋው በተቀበለው መከራና ባፈሰሰው ደም ወደ ቅድስት መግባት ተገኝቷል ይለናል። ወደ ቅድስት የሚያስገባውን መንገድ የመረቀልን ጌታ ኢየሱስ ክርስቶስ ራሱ ነው። ማንም ይህንን መንገድ ሊመርቅ አይችልም። መንገዱ በመመረቁ ወደ ቅድስት የመግባት ድፍረት አለን ይላል ያነበብኩላችሁ የጌታ ቃል። ይህ ድፍረት ሰው በማንነቱ በመታመን የሚኖረውን ድፍረት ሳይሆን የሚያሳየን በኢየሱስ ደም ወደ እግዚአብሔር መግባት መገኘቱን የሚናገረውን የወንጌልን እውነት የጌታን ሥራ በመታመን የሚገኝ ድፍረትን የሚያሳይ እንደሆነ እናያለን። ድፍረት የሚለው ቃል ፓሬሲያን ከሚል የግሪክ ቃል የተተረጎመ ሲሆን ትርጉሙ ግልጽነትን፣ መተማመንንና ልበ ሙሉነትን የሚያሳይ ቃል ነው። ቃሉ ከእምነት ጋር የተያዘ ድፍረትን ያመለክታል። ይኸው ቃል በሐዋርያት ሥራ ምዕራፍ 28 ቁጥር 31 ላይ ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር ይላል። ገልጦ በሚለው ቃል ተተርጉሞ የምናየው በዚህ በዕብራውያን ምዕራፍ 10 ቁጥር 19 እስከ 20 ላይ በሥጋው በኩል እንድንገባ ድፍረት ስላለን ድፍረት ተብሎ የተተረጎመው ቃል ጋራ ተመሳሳይ ቃል ሆኖ እናያለን። ገልጦ መናገር የእርግጠኝነት ውጤት ነው። እንዲሁም ያግልጥነት ሰው በሚያምነው ነገር ካለው እርግጠኝነት የተነሳ የሚመጣ ነው። በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 4 ላይ ስለ እናንተ እምነቴ ታላቅ ነው፣ በእናንተ ምክንያት ትምክህቴ ታላቅ ነው ይላል። እምነቴ የሚለው የአማርኛው ቃል ይህንኑ የግሪክ ቃል ድፍረት የሚለውን ቃል ተርጉሞት እምነት ብሎ እንደሚያመለክተን እናያለን። ይህንን ድፍረት ያስገኘልን ጌታችን የቤተ መቅደሱን መጋረጃ የተረተረበት በሥጋው የተቀበለው መከራና ያፈሰሰው ደም ነው። እንግዲህ ይህንን የሚያምን በዚህ የሚመካ እንዴት ያለ ትልቅ ድፍረት ይኖረው? ድፍረታችን ኢየሱስ ጌታችን እኛን ከአባቱ ጋር ያስታረቀበት አባቱን አባታችን የልጅነት መንፈሱን የልጅነት መንፈሳችን እርሱ የገባበትን ሰማያዊት ሀገር ሀገራችን ያደረገበትን የጸጋውን ሥራ የምንተማመንበትና የምንቀበልበትን የእምነት ጥንካሬ ሲያሳየን ነው የብራዊው ጸሐፊ ድፍረት ስላለን የሚለው። የድፍረታችን የመተማመኛችን ዋናው ዓላማ ምንድን ነው? በመረቀልን መንገድ መግባት ነው። ኢየሱስ ክርስቶስ ያፈሰሰው ደም በዚህ የብሉይ ሊቀ ካህናት ወደ ገቡባት ቤተ መቅደስ አይደለም እንድንገባም ይናገራል። ያቺ ቤተ መቅደስ በሰባ ዓመተ ምሕረት በሮማውያኖች ፈርሳለች። ዛሬ እስራኤላውያኖች በዛ በፍርስራሹ ግድግዳ አጠገብ ቆመው ያለቅሳሉ፣ ይጸልያሉ። ነገር ግን ውድ አድማጮች፣ ጌታችን በቀራንዮ መስቀል ላይ በሞተበት ጊዜ የመረቀልን መንገድ ወደ እግዚአብሔር የሚያስገባ መንገድ ነው እንጂ በእጅ ወደ ተሰራች ቤተ መቅደስ መግባትን የሚያመለክት አይደለም። ጌታችን ባፈሰሰው ደም ራሱ የገባባት መቅደስ በዚህ ምድር አይደለችም፣ በሰማያዊቷ ኢየሩሳሌም የምትገኝ በእጅ ያልተሰራች መቅደስ ናት። እኛ ታዲያ አሁን በዚህ ምድር ያለን ወዴት ነው የምንገባው? የጌታ ሐዋርያት በዚህ ጉዳይ ግልጽ የሆነ መልስ ይሰጡናል። በኤፌሶን ምዕራፍ 2 ቁጥር 18 ላይ በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል የእግዚአብሔር ቃል። በእርሱ ሥራ የሚለው ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በሞተበት ጊዜ ያንን የብሉይ መጋረጃ የተረተረበትን ያንን ተፈጸመ ብሎ ነፍሱን ለአባቱ አደራ የሰጠበትን የመከራውን ሥራ ነው የሚናገረው። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን ይላል። ይህ ከእርቅ ያለፈ ነገር ነው። ሁለት ሰዎች ሲጣሉ እርቃቸው የተጣሉበትን ምክንያት ማስቀረትን ያሳያል። መግባት ግን ከዚያ ያለፈ ነገር ነው። ኢየሱስ አስታራቂ ብቻ ሳይሆን በሰራው ሥራ ወደ እግዚአብሔር በቅዱስ መንፈስ ኃይል የሚያስገባን ጌታ ነው። ስለዚህ በእርሱ ሥራ ሁላችን ይላል የተወሰኑ ሰዎች የተመረጡ እልፍኝ አስከልካይ እንዲሆኑ መታየትን አያሳይም። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። ይህንን የጸጋ ቃል የወንጌል ቃል የምትሰሙ ሁሉ ኢየሱስ ክርስቶስ ጌታ በሰራው በእርሱ ሥራ እናንተ ብታምኑ ሁላችሁም ወደ አብ መግባትን ኢየሱስ አስገኝቶላችኋል። ለምን? የዕብራዊው ጸሐፊ እንደተናገረው ውድ አድማጮች፣ ኢየሱስ ክርስቶስ በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት አስገኝቶልናል። በጌታ ኢየሱስ ሥራ ወደ አብ መግባት አለን ይላል ቅዱስ ጳውሎስ። ጌታ ኢየሱስ ተፈጸመ ብሎ በመስቀል ላይ ሲሞት በተቀበለው መከራ ወደ አብ መግባት ተገኝቷል ይለናል። ይህንን ወንጌል የሚያጨልም ስብከትና እምነት የሚያስተምረውን የተሳሳተ ወንጌል የሚሰብክ ሁሉ በሐዋርያት እርግማን እርጉም ይሁን። ኢየሱስ የሠራው ሥራ ወደ አብ ያስገባል። ውድ አድማጮች፣ ይህ ሁሉ እንዲህ የሆነ በኢየሱስ ክርስቶስ ሥራ የሚገኘውን ወደ አብ የመግባትን እውነት የሚጋርድ የሰይጣን ትምህርት ሁሉ በክርስቶስ ኢየሱስ በክብሩ ወንጌል ብርሃን ይጨልማል። ኢየሱስ የሠራው ሥራ ወደ አብ ያስገባል። ኢየሱስ አስታራቂ ብቻ አይደለም፣ ወደ አብ የሚያስገባ ጌታ ነው። ይህ ሁሉ የሆነ በኢየሱስ ክርስቶስ ሥራ የሚገኘውን ይህንን ታላቅ ትምክህት የሚጋርድ የሚያደክም የሚያጠፋ የሚያጨልም ሁሉ ይቃጠላል። የእግዚአብሔር አንድያ ልጅ የሠራውን ሥራ በመጋረድና በማጥፋት ከመሰማራት አለመፈጠር ይመረጣል። ኢየሱስ የሠራውን ሙሉ ሥራ በልብ ሙሉነትና በግልጥነት እንድንገባ ያስመረቀልንን መንገድ የሚያጨልም ወንጌል ሁሉ ይዳፈናል። ኢየሱስ ክርስቶስ የመረቀው መንገድ ማንም ሊዘጋው አይችልም። እርሱ የተረተረውን መጋረጃ ማንም ሊሰፋው አይችልም። መንገዱ በደሙ ተመርቋል። ውዳን ማጮች በርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። በርሱ ስራ ወደ አብ መግባት ተገኝቶልናል። ውዳን ማጮች ጌታችን የከፈተላችሁን ይህንን መንገድ በሱ ስራ ልትገቡበት የተመረቀውን በደሙ ያስመረቀውን ይህንን መንገድ እንድትገቡበት በክርስቶስ የጸጋ ወንጌል በእግዚአብሔር ግብዣ እጋብዛችኋለሁ። ውድ አድማጮች ይህንን መንገድ ኢየሱስ መርቆ የሰጠን በድፍረትና በልበ ሙሉነት እንድንገባ አቅም የሚሆነን ኢየሱስ ክርስቶስ ያፈሰሰው ደም ነው። ከሞተ ሥራ ህሊናችንን ሁሉ የሚያነጻ ደም ነው። ከኃጢአት ሁሉ የሚያነጻ ደም ነው። ያለ ጌታ ደም ማንም ለመንግሥተ ሰማይ የሚያበቃውን ነጭ ልብስ ሊለብስ አይችልም። ኢየሱስ ባፈሰሰው ደም ወደ አብ መግባትን አስገኝቷል። ክብር ለታረደው በግ ይሁን። ኢየሱስ የሠራው ሥራ ወደ አብ ከማስገባቱም በላይ በተጨማሪ ውድ አድማጮች በመለኮትነቱ ከአብና ከወልድ ጋራ የተካከለውን ፍጹም አምላክ የሆነውን መንፈስ ቅዱስን የጌታችንን ሥራ በማመን የእምነት ድፍረት በወንጌል በተቀበሉ አማኞች ሁሉ ውስጥ የልጅነት መንፈስ ሆኖ በውስጣቸው ሊኖር ገብቷል። ወደ አብ መግባት ብቻ አይደለም፣ በአብ በወልድ በመንፈስ ቅዱስ ባንድ አምላክ የምናምን ሁሉ መንፈስ ቅዱስ ወንጌልን በሚያምኑ ሁሉ ውስጥ እንዲገባ መደረጉ የክርስቶስ የሥራ ውጤት መሆኑን ታስተውላላችሁን? የኢየሱስ ክርስቶስ ሥራ ወደ አብ የሚያስገባበት ማህተምና ማስረጃው መንፈስ ቅዱስ በአማኞች ውስጥ መኖሩ ነው። በዕብራውያን ምዕራፍ 3 ከቁጥር 5 እስከ 6 ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። እኛም የምንደፍርበትን የምንመካበትንም ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን ይላል። የጌታችን የመስቀሉ ሥራ ወደ አብ የሚያስገባ ብቻ ሳይሆን እኛን የእግዚአብሔር ቤት ያደረገ ታላቅ የጸጋ ሥራ ነው። ውድ ወገኖቼ እኛ አማኞች ሆነን በክርስቶስ ኢየሱስ የምንታመን የምንሰበሰብበት ቤት አይደለም የእግዚአብሔር ቤት፣ እኛ ራሳችን የእግዚአብሔር ቤት ሆነናል። በጌታ በኢየሱስ ክርስቶስ ደም በተቀደሰው በሰዎች ልብ ውስጥ የእግዚአብሔር መንፈስ መለኮት የሆነው መንፈስ ቅዱስ ያድራል። ስለዚህም የእግዚአብሔር ቤት ሆነናል ይላል የእግዚአብሔር ቃል። መንፈስ ቅዱስን በአማኞች ውስጥ መኖሩን የሚክድ ቤተ እምነት አልሰማንም። ውድ አድማጮች የኢየሱስ ክርስቶስ የመስቀሉ ሥራ እንዲህ በቀላሉ ወግና ልማድ ለሆነ በዓል ማክበሪያ ሆኖ ሊቀር አይደለም። ጌታችን መከራ የተቀበለው እኛን ወደ አባቱ ሊያስገባን ደግሞም የወንጌሉ ቃል እንደሚናገረን መንፈስ ቅዱስን የልጅነት መንፈስ አድርጎ በልባችን በመላክ በውስጣችን እንዲያድር ያደረገውን ሥራም ነው ጌታችን የሰራልን። ክብር ለስሙ ይሁን። መንፈስ ቅዱስን በውስጣችን ስላደረ ነው ከላይ ያነበብኩላችሁ ቃል ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው ይልና በቁጥር 6 ላይ እኛም የምንደፍርበትን የምንመካበትን ተስፋ እስከ መጨረሻ አጽንተን ብንጠብቅ ቤቱ ነን ይላል። ሙሴ በእጅ በተሰራችው ቤተ መቅደስ ላይ የተሾመ የእግዚአብሔር ሰው ነበረ። ኢየሱስ ክርስቶስ ደግሞ እኛን ቤቱ ያደረገ የእርሱ የጸጋ ሥራ ውጤቶች ስለሆነን ኢየሱስ ክርስቶስ በእኛ ላይ የእግዚአብሔር ልጅ ተሾሟል። ሐዋርያው ጳውሎስ ወንጌል ሰብኮላቸው ጌታን ያመኑትን የቆሮንቶስን ሰዎች በስጋዊነት በብዙ ይወቅሳቸዋል። ምንም እንኳን እነዚህ ክርስቲያኖች እርስ በርሳቸው እየተበዳደሉ እየተካሰሱ የሚኖሩና የሚወቀሱበት ብዙ ነገር ቢኖራቸውም ኢየሱስ ክርስቶስን በማመናቸው ያገኙትን የእግዚአብሔርን ጸጋ ስንመለከት በጌታ ማዳን እንደነቃለን። ሐዋርያው ጳውሎስ ከብዙ ወቀሳና መከር ጋራ በጻፈላቸው መልእክት ውስጥ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 እስከ 17 ላይ እነዚህን የቆሮንቶስን ሰዎች እንዲህ ይላቸዋል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ይላል። ውድ ወገኖቼ የእግዚአብሔር መንፈስ ዛሬ በአዲስ ኪዳን የሚያድረው በጌታ በኢየሱስ ክርስቶስ ደም በተዋጁ ሰዎች ልብ ውስጥ ነው። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ይላል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ወደ አብ መግባትን ባስገኘልን በጌታችን ሞትና ባፈሰሰው ደም የሚኖረን ትምክህትና ድፍረት ወደ አብ መግባት ብቻ ሳይሆን ያስገኘልን መንፈስ ቅዱስን በእኛ ውስጥ እንዲያድር በማድረግ እኛን ራሳችንን የእግዚአብሔር ቤተ መቅደስ የሚያደርግ ታላቅ የጸጋ ሥራ ነው ኢየሱስ የሰራልን። የእግዚአብሔር ስም የተባረከ ይሁን። ጌታችን በመስቀል መከራ የሰራውን እንዳልሰራ፣ በደሙ የመረቀውን መንገድ እንዳልመረቀ፣ በእርሱ መስዋዕትነት ወደ አብ መግባት ተገኝቶ እንዳልተገኘ በማድረግ ሰዎችን ከእግዚአብሔር የሚያራርቅ ወንጌል መስበክና ማስተማር ታላቅ ስህተት ነው። ጌታ ኢየሱስ አስታራቂ፣ ወደ አብ የሚያስገባውን መንገድ መራቂ፣ በደሙ ወደ አብ መግባትን አስገኚ፣ መንፈስ ቅዱስን አሰጭና ሰዎችን የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያ አድራጊ የሆነ ጌታ ነው። የአዳም ኃጢአት ሰዎችን ውድ አድማጮች ከሕይወት ዛፍ ያራቀ፣ ከገነት ያስባረረ ኃጢአት ነው። ጌታችን ኢየሱስ በሞተልን ሞት ወደ ሕይወት ዛፍ የሚወስደውን መንገድ ከፈተልን። የሰማያዊቷ ኢየሩሳሌም የእግዚአብሔር ቤተሰቦች አደረገን። ሙሉ ሰማያዊ ዜግነትን፣ የእግዚአብሔር ልጆች ሆኖ መኖርን፣ በመንፈስ ቅዱስ እግዚአብሔርን አባ አባት እያሉ መጥራትን አሰጠን። ክብር ለታረደው በግ ይሁን። እርሱ ይህንን አስመልክቶ በሰራው ሥራ ላይ ቀጣይና አሟይ ሆኖ ከእርሱ ጋር የሚሰለፍ ማንም ፍጡር የለም። እስራኤል ለብዙ ዘመናት ወኪላቸው በነበረው ሊቀ ካህን ወደ እግዚአብሔር ይቀርቡበት የነበረው መንገድ መሻሩ መሰበክ የተጀመረው ጌታ ሞቶ ከተነሳበት ጊዜ ጀምሮ ነው። የጌታ ቃል ይህንን ታላቅ እውነት እንዲህ ሲል ይነግረናል። ውድ አድማጮች ሕጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል ይላል ዕብራውያን ምዕራፍ 7 ከቁጥር 18 እስከ 19። ውድ አድማጮች ይህ የጌታ ቃል የሚናገረው በብሉይ ኪዳን የነበረው ሕግና የቤተ መቅደሱ ሥርዓት ፍጹም የማያደርግ ደካማና የማይጠቅም ስለሆነ የቀደመችው ትእዛዝ ተሽራለች ይላል። ክብር ለእግዚአብሔር ይሁን። ያ የብሉይ ሥርዓት ከተሻረ ወደ እግዚአብሔር አሁን የምንቀርብበት መንገድ ፍጹም የሚያደርግ ደካማ ያልሆነ የሚጠቅም ሆኖ ብሉይን እንደ መጋረጃ ተርትሮ አዲሱን መንገድ ኢየሱስ ክርስቶስ መርቆታል። ይህንን እውነት የሚናገረው የአዲስ ኪዳኑ ጸሐፊ በአዲስ ኪዳን ወደ እግዚአብሔር መቅረቢያው ማን እንደሆነ እንዲህ ሲል ይነግረናል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በክርስቶስ ኢየሱስ ወንጌል ላይ ወንጀለኛ ወንጌል የሚያስተምሩ ሐሰተኛ መምህራን ጌታችን በዚህ ስፍራ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የሚለውን ቃል ስለ እነርሱ ሊፈርድ ዘወትር በሕይወት ይኖራል በማለት ይተረጉሙታል። ይፈጽሞ የተሳሳተ ነው። መጽሐፍ ቅዱስ የራሳችንን እምነትና መለካከት እንዲናገር መተርጎም ትልቅ ስተት ነው። መጽሐፍ ቅዱስ የማንም ቤተ እምነት የግል ንብረት አይደለም፣ የእግዚአብሔር ቃል ነው። የመጽሐፍ ቅዱስ ቃላት ምን እንደሚሉ ወሳኝ የሆነውን ትርጉም ለመስጠት መጤን ያለበት ቃላቶቹ የተጻፉበትን ዋናውን የመጀመሪያውን ቃል በማጤን በማጠናት ላይ የተመሰረተ መሆን አለበት እንጂ የራሳችንን ፍላጎት ቃሉ እንዲናገር አድርጎ መተርጎም በደል ነው። በዚህ ክፍል ሊያማልድ የሚለው ቃል በግሪክኛ ውድ አድማጮች ኢንቱቻኔን ከሚል ቃል የተተረጎመ ነው። ይህ ቃል በውስጡ የሚይዛቸው መሰረታዊ የትርጉም ሁኔታዎች የሚከተሉት ናቸው። መቅረብ በእንግሊዝኛ አፕሮች፣ አቤት ማለት ወይም አፒል ማድረግ፣ መለመን ፕሊድ ማድረግ፣ ማቅረብ ወይም አድሬስ ማድረግ እና መማለድ ወይም ኢንተርሲድ ማለት የሚሉ ናቸው። ይኸው ቃል በሮሜ ምዕራፍ 8 ቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። ቃሉ የሚናገረው ስለ ጸሎት ነው። መንፈስ ቅዱስ እኛ መጸለይ ባቃተን ነገር ላይ እርሱ ስለኛ እንደሚማልድ ነው። ውድ አድማጮች ኢየሱስ ክርስቶስ ስለ እነርሱ ሊያማልድ በሕይወት ይኖራል በሚለው አረፍተ ነገር ውስጥ ያለው ሊያማልድ የሚለው ቃል መንፈስ ቅዱስ በቅዱሳን ውስጥ ሆኖ ለሚያካሄደው የልመና ጸሎትም የዋለ ቃል ሆኖ ግሪክኛ ያሳያል። ይኸው ቃል በሰባ ሊቃናት ወይንም ለመጀመሪያ ጊዜ የብሉይ ኪዳን የግሪክኛ ትርጉም በነበረው መጽሐፍ ቅዱስ ውስጥ 80 ሀዱ በሚባሉት መጽሐፍት ውስጥ ካሉት መጽሐፍቶች መካከል በመጀመሪያው ቀዳማዊ መቃብያን መጽሐፍ ውስጥ በምዕራፍ 8 ቁጥር 32 ላይ መጸለይ ተብሎ ተተርጉሟል። በዚህ መጽሐፍ ውስጥ የሰለሞን የጥበብ መጽሐፍ ተብሎ በሚጠራው በ80 ሀዱ ውስጥ ከሚጠቀሱት መጽሐፍት መካከል አንዱ ውስጥ ሁለት ጊዜ ጸሎት ሆኖ ተተርጉሟል። በዚሁ መጽሐፍ ውስጥ የሰለሞን ጥበብ እንግዲህ በሚባለው እንዲሁም በመቃባውያን ውስጥ በብሉይም በአዲስም ጸሎት ተብሎ የተተረጎመውን መፍረድ ብሎ መተርጎም በፍጹም ስህተት ነው። የኢየሱስን አማላጅነት ከመጽሐፍ ቅዱስ ለማጥፋት የሚደረገው ጥረት የማን ጥረት ነው? የሰይጣን አይደለምን? የጌታችን አማላጅነት የካዱት በጥንታዊ ቤተ ክርስቲያን ስር የተጠለሉ ሐሰተኛ መምህራን ይህንን የክህደት ሁሉ ቁንጮ የሆነውን ሐሰተኛ ትምህርታቸውን ማቆም አለባቸው። ኢየሱስ አማላጅ ነው የሚለው በመጀመሪያ መጽሐፍ ቅዱስ የሚያስተምረው የእግዚአብሔር ቃል ትምህርት ነው። ቀጥሎም ይህንኑ ቅዱስ መጽሐፍ በታማኝነት እየተረጎሙ ያስተማሩት ታማኝ መምህራን የጌታን አማላጅነት ከጥንት ጀምረው አስተምረዋል። በተደጋጋሚ ይህንን ጉዳይ በዚህ በሬዲዮን ፕሮግራም ላይ እንዳስተማርኩት ውድ አድማጮች ልብ እንድትሉ ያሳሰብኳችሁ ብዙ ነገሮች አሉ። በሃይማኖተ አበው መጽሐፍ ከሚጠቀሰው ሰዎች መካከል አንዱ የሆነውን ዮሐንስ አፈወርቅን ጠቅሼላችሁ ነበር። ዮሐንስ አፈወርቅ የሚባለው ታላቅ የእግዚአብሔር ሰው በ386 እስከ 407 ዓመተ ምህረት የኖረ ሲሆን በኮንስታንቲኖፕል ቢሾፕ ሆኖ ያገለገለ ታላቅ እግዚአብሔር ሰው ነው። ዮሐንስ አፈወርቅ ስለ ጌታችን አማላጅነት ያለው እንዲህ ነበር። በሮሜ 8:34 ላይ ያለውን የአማላጅነትን ጉዳይ አስመልክቶ የሰጠውን ገለጻ ስናነብ ይህን እናያለን። ቀጥታ የተረጎምኩት ስለሆነ የሚለውን ላንብብላችሁ። ኢየሱስ ክርስቶስ ለእኛ የሞተ ብቻ አይደለም ይላል ዮሐንስ፣ በእኛ ፋንታ አሁን የሚማልድም ነው እንጂ። ሐዋርያው ጳውሎስ ይህንን የምልጃ ጉዳይ የሚያነሳበት ምክንያት የእግዚአብሔርን የሞቀ ፍቅርና ብርታቱን ሊያሳየን ነው። አብም ራሱ ከእርሱ ጋር እንድንታረቅ ይማልዳል ይላል። ይህንን ትምህርት እንዲህ ባለ መንገድ የሚገልጸው ዮሐንስ ይካዳልን? ይህ የእግዚአብሔር ሰው በእግዚአብሔር ቃል ለተገለጠው ለኢየሱስ ክርስቶስ አማላጅነት ታማኝ የሆነ ገለጻውን እና አስተምህሮውን ገለጸልን። ውድ አድማጮች መማለድ ትርጉሙ ጌታችን መለኮትነቱን የሚያስክድ ሳይሆን ሰውን ለማዳን የሰራውን ሥራ የሚገልጥ ነው። እርሱ ሰው ሆኖ እኛን ከአባቱ ጋር ማስታረቁን ስናመን አምላክነቱን መካዳችን አይደለም። የሰው ልጅን ለማዳን የሰራውን ሥራ በወንጌል እንደተሰበከልን ማመናችን ነው እንጂ። ልክ እንደዚሁ ደግሞ እርሱ ፍጹም አምላክ ሆኖ ሳለ ሰው ሆኖ ሞቶ እኛን ያዳነበትን ወደ አብ የሚያስገባበትን ደግሞም በሞተበት በሰው አካል ከሞት ስለተነሳ ሊቀ ካህናችን ሆኖ የዘላለም ዋስትና በአብ ቀኝ የተቀመጠ ሊቀ ካህንና ጠበቃ ሆኖ እንደሚማልድልን አለማመን ለእርግማንና ለኩነኔ የሚያጋልጥ ክህደት አይሆንምን? ይህንን ክደን ወደ አብ በማን እንቀርባለን? በኢየሱስ ደም ካልሆነ በማን ደም ወደ ቅድስተ ቅዱሳን እንደርሳለን? አምላክ ሆኖ ሳለ ስለ እኛ ሆኖ ከአባቱ ጋር ማስታረቁን እንደምናምን ሁሉ እንዲሁ ደግሞ አምላክ ሆኖ ሳለ ሰው ሆኖ በተቀበለው መከራና ባፈሰሰው ደም የዘላለም ዋስትና የሆነበትን አማላጅነቱንም እናምናለን። ይህንን እግዚአብሔር በልባችሁ ግለጥላችሁ የሰማችሁትን ሁሉ ለደህንነታችሁ አድርግላችሁ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን
The preceding program was brought to you by Covenant Gospel Ministries.
The preceding program was brought to you by Ethiopian Covenant Gospel Ministry.
You're listening to New World Radio, AM 1120, WUST, Washington.
The following program is brought to you by Kisote Berham Association.
የሚከተለውን የድምጽ ተዋህዶ የሬዲዮ መርሃ ግብር የሚያቀርብላችሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነትና ሥርዓት የእግዚአብሔር አንድነትና የበጎ አድራጎት ማዕከል ነው።
ይህ በከሳቴ ብርሃን የትምርት ማይከል እየተዘጋጀ የሚቀርበው ድምጸ ተዋህዶ መንፈሳዊ የሬዲዮ ዝግጅት ነው።